የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች።
ሰላም፣ እንደምን አመሻችሁ። በሳምንቱ የተከናወኑ አበይት ዘገባዎችን ይዘንላችኋል።
የትምህርት ተቋማት የእውቀት እንጂ የግጭት ማዕከል እንዳልሆኑ ተማሪዎች ተረድተው የመጡበትን ዓላማ ለማሳካት ቅድሚያ መስጠት አለባቸው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ገለጹ።
ዓላማቸው ትምህርት መማር ነው። ተማሪዎች ይህን የሚያሰናክላቸው የሚያደናቅፋቸው በውስጣቸውም ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የማጋለጥ ስራ መስራት መቻል አለባቸው። ለዛ ተባባሪ መሆን የለባቸው።
ሙሉ ዘገባውን ይዘናል። በሌላ ዘገባ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ኢትዮጵያ ገባ።
ህዝባችን ሰላም፣ ፍትህና ዲሞክራሲን ሲያገኝ የራሱን ጉዳዮች ራሱ ሲወስን እና የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም።
ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋውና
ጽዮን ግርማ አብረን ከአድማስ እንሻገርላችኋለን።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። የትምህርት ተቋማት የእውቀት እንጂ የግጭት ማዕከል እንዳልሆነ ተማሪዎች ተረድተው የመጡበትን ዓላማ ለማሳካት ቅድሚያ መስጠት አለባቸው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ገለጹ። ሰላምን ማደፍረስ ለሚጥሩ ኃይሎች ተማሪዎች መጠቀሚያ ከመሆን ራሳቸውን እንዲጠብቁ ማሳስበዋል። አስቴር ምስጋናው ተከታዩን ይዛለች።
በአሶሳ ዩኒቨርሲቲ በተከሰተው ሁከት የሶስት ተማሪዎች ህይወት ማለፉን ተከትሎ የሳይንስና ከፍተኛ ትምህርት ሚኒስትር ዶክተር ሂሩት ወልደ ማርያም መግለጫ መስጠታቸው ይታወሳል። ዶክተር ሂሩት የሁከቱን መነሻ ሲናገሩ ሁለት ተማሪዎች ውሃ ሲቀዱ ገፋኸኝ ገፋኸኝ በሚል የተጀመረው ጸብ የብሔር መልክ በመያዙ የሶስት ተማሪዎች ህይወት ሲያልፍ በ34 ተማሪዎች ላይ ደግሞ ጉዳት ደርሷል። ሁከቱን የፈጠሩትም የውጭ አጀንዳ ወይም ተልእኮ ተሰጥቷቸው በዩኒቨርሲቲ ውስጥ ልዩ ልዩ ጥያቄዎችን እንዲነሱና ተቋማቱን የማወቅ ስራ የሚሰሩ አካላት ናቸው ብለዋል። ከዚህ ጋር በተያያዘ በሀገሪቱ አንዳንድ ዩኒቨርሲቲዎች የተፈጠረውን አለመረጋጋት ተከትሎ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው በተፈጠረው ችግር የህይወትና የአካል ጉዳት ለደረሰባቸው ተማሪዎች የተሰማቸውን ጥልቅ ሐዘን በመግለጽ ነበር ትናንት ማምሻውን መግለጫ የሰጡት። አቶ ገዱ በመግለጫቸው ወደ አማራ ክልል የሚመጡ የየትኛውም አካባቢ ተማሪዎች የአማራ ልጆች ናቸው ካሉ በኋላ አሁን በሀገሪቱ የተፈጠረውን አንጻራዊ ሰላም ለማደፍረስ ዩኒቨርሲቲን ማዕከል አድርጎ ግጭቶችን ለማስነሳት ለሚጥሩ ኃይሎች ተማሪዎች መጠቀሚያ መሆን የለባቸውም ብለዋል።
ዓላማቸው ትምህርት መማር ነው። ተማሪዎቹ ይህን የሚያሰናክላቸው የሚያደናቅፋቸው በውስጣቸውም ያለ ይሁን ከውጭ የሚመጣ አደናቃፊ ኃይልን የማጋለጥ ስራ መስራት መቻል አለባቸው። ለዛ ተባባሪ መሆን የለባቸው። እርስ በርሳቸው ተማሪዎች መጋጨት የሌላ አካል እቅድን ፈጻሚ ከመሆን መቆጠብ አለባቸው የሚል እምነት አለኝ። እኛም በክልላችን ባሉ ዩኒቨርሲቲዎች ከዩኒቨርሲቲው ማህበረሰብ ጋር ከህብረተሰቡ ጋር ጠንክረን እንሰራለን። በተመሳሳይ በሌሎች ክልሎች የሚማሩ የአማራ ክልል ተማሪዎች በሰላም የመማር ማስተማሩ ሂደት እንዲከናወን ልዩ ትኩረት ሰጥተን እንከታተላለን። ለዚህ ደግሞ ተማሪዎቹ አስቀድሞ መረጃ በመስጠትም ይሁን የችግር አፈታቱ ተባባሪ እንዲሆኑ መደረብ መሆን አለባቸው።
ይህ በእንዲህ እንዳለ ትላንት በጎንደር ዩኒቨርሲቲ መጠነኛ አለመረጋጋት ተከስቶ የነበረ ሲሆን ማምሻውን በዩኒቨርሲቲ አመራሮች፣ በከተማዋ ነዋሪዎች፣ በሀገር ሽማግሌዎችና በልዩ ኃይል ፖሊስ ወደ ነበረበት ሰላም መመለሱን የዩኒቨርሲቲው ፕሬዚዳንት ዶክተር ደሳሌ መንገሻ ይናገራሉ።
በየዩኒቨርሲቲው ዜጎች ለተማሪዎች በቂ ጥበቃ መደረግ አለበት። ዩኒቨርሲቲ ውስጥ ተማሪ መሞት የለበትም። ከዛ በኋላ የጎንደር ወጣቶችም የሃይማኖት አባቶችም መጥተው ነበር። ተረጋግቶ ነው ያመሸው። ትናንትና ጉዳት የደረሰባቸው ነበር የተወሰነ። ብዙዎቹ ታክሞ ተመልሷል። ያኳለን ጉዳት አሁን እንግዲህ የፌደራልም የክልሉ ልዩ ኃይል ፖሊሶችም ማለት ተቀናጅተው እየሰሩ ነው።
የጎንደር ከተማ የሰላምና የልማት ሸንጎ ሰብሳቢ አቶ ባዩ በዛብህ ልጆቻቸውን ወደ ጎንደር ዩኒቨርሲቲ ለላኩ ወላጆች የሚያስተላልፉት መልእክት አለ።
ከእናት ከአባቶቻቸው ጋር እንዳሉ አድርገው እንዲያውት ነው። ምንም አይነት እንኳን እና ሌላ የሰላም እና እንትን ዝንብ የማያርፍባቸው መሆኑን እናረጋግጣለን።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ተረኛ ወንጀል ችሎት በሶማሌ ክልል የቀድሞ ፕሬዝዳንትና በሌሎች ተከሳሾች ላይ ፖሊስ የጠየቀውን ተጨማሪ ምርመራ ጊዜ ፈቀደ። በሶማሌና በኦሮሚያ ክልሎች አዋሳኝ ስፍራ የተገኙ የጅምላ መቃብር ከአመታት በላይ ጀምሮ ስራ ላይ የዋለ እንደሆነም ፖሊስ አስታውቋል። መለስካቸው አምሃ ተከታዩን ዘገባ ልኳል።
ፖሊስ የሶማሌ ክልል የቀድሞ ፕሬዝዳንት አቶ አብዲ መሐመድን፣ የክልሉን ፖሊስ ኮሚሽነር ፈሪሃን ጣሂር፣ የሴቶችና ህጻናት ቢሮ ኃላፊ ወይዘሮ ራሂማ መሐመድ እንዲሁም የዲያስፖራ ጉዳዩን ኃላፊ አቶ አብዱራዛቅ አሚንን በተመለከተ የጀመረው ምርመራ አሁንም ከፍጻሜ እንዳልደረሰ አስታውቆ ተጨማሪ ምርመራ ጊዜ እንዲፈቀድለት ለፍርድ ቤቱ አመልክቷል። እንደ ፖሊስ አገላለጽ ከሆነ በኦሮሚያና በሶማሌ ክልል መካከል በሚገኝ ስፍራ የ200 ሰዎች አስከሬን መገኘቱን ባደረገው ምርመራ አረጋግጧል። ይህ የጅምላ መቃብር ግን ስራ የጀመረው ወይም ተጠርጣሪዎቹ ለዚህ ተግባር መዋል የጀመሩት ከ2003 ዓ.ም አንስቶ እንደሆነም ፖሊስ አስረድቷል። ፖሊስ ሌሎችም አከናውኛቸዋለሁ ያላቸውን የምርመራ ስራዎች ከዘረዘረ በኋላ አያሌ ያልተጠናቀቁ ስራዎች ከፊቱ እንዳሉም ተናግሯል። ከምርመራ ስራው ውስብስብነት፣ ወንጀሉ ከተፈጸመበት ስፍራ ስፋትና አስቸጋሪነት አኳያ ፍርድ ቤቱ የ14 ቀን ተጨማሪ የምርመራ ጊዜ እንዲሰጠው አመልክቷል። የተጠርጣሪ ጠበቆች በበኩላቸው የፖሊስ ጥያቄ የተደጋገመና ሰራው የሚለውም ተመሳሳይ ስለሆነ ፍርድ ቤቱ ጥያቄውን ውድቅ እንዲያደርገው ጠይቀዋል። ፍርድ ቤቱ የሁለቱንም ወገን ክርክር ከመረመረ በኋላ ለፖሊስ የጠየቀውን የ14 ቀን ጊዜ ሰጥቷል። ለህዳር 27 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቤንሻንጉል ጉምዝ የያሶ ወረዳ ነዋሪዎች ሐሙስ ማታ ተደራጅተው በሚንቀሳቀሱ ቡድኖች ሰዎች በጅምላ መገደላቸውን ገልጸዋል። የቤንሻንጉል ጉምዝ ክልል አስተዳደር በበኩሉ የክልሉን ጸጥታ የሚያደፈርሰው አፈንጋጭ የኦነግ ታጣቂዎች ናቸው ይላል። ኦነግ በክልሉ ምንም እንቅስቃሴ እንደሌለው ገልጸው ማን የክልሉን ጸጥታ እየበጠበጠ እንዳለ እየታወቀ ኦነግ ላይ ማሳበብ ለምን አስፈለገ ይላሉ። ሙክታር ጀማል ዝርዝር ዘገባ አለው።
በቤንሻንጉል ጉሙዝ ያሶ ወረዳ የሚኖሩ ነዋሪዎች ትላንትና ሐሙስ ማታም በቡድን ወደ 37 የሚጠጉ ሰዎች መገደላቸውን ነው የሚናገሩት። ነዋሪዎቹ በጅምላ ታጠቁ ሰዎች ድምጽ በሌለው መሳሪያ ጥቃት እንደሚደርስባቸው ነው የሚናገሩት። ብዙዎቹ ሸሽተው ከያሶ ወረዳ የወጡ ሲሆን እዛ ያሉትም በስጋት የተጠመዱ መሆኑን የአሜሪካ ድምጽ ያናገራቸው ሰዎች ገልጸዋል።
ምን ሁኔታ አለው? እኛ ታፍረን ነው ያለን። ምን እኛ ሁኔታችን ምን? ኦሮሞች አሁን ሁሎችም አልቀዋል። ኦሮሞ ቢሉት አሁን ሁሉ በአንድ የተሰበሰቡት አሁን ነጡ ሁሎችም አልቀዋል።
ማን ነው የሚጨርሳቸው? ምንድን ነው የሆነው? እስቲ
ያው አንዳንድ ሰው እንግዲህ በጎጃምነት መጠና ጊዜ መጣው የሚለጉን እኛም ብዛንም።
ምንድን ነው ምክንያቱ? ከምን የተነሳ ነው? ምንድን ነው እስቲ የሰሙት ይንገሩ።
ምን ምክንያት? ዝም ብሎ ነው እንጂ ምክንያት ምን አላቸው? ምክንያት ምንም የላቸውም። አሁን አንድ ቤት 18 ሰው ሞተ። ኦሮሞ አንድ ቤት ተቀምጦ ሲቀመጡ አንድ ላይ ደግሞ 8 ሰው ሞተ ይባላል። እነሱ አንድ ላይ ደግሞ 27 ይላሉ። እኛ እንግዲህ በወሬና በእንትን ነው እንጂ ያው አያጋሪና በአምቡላንስ ነው ወደ ጫካ ይችላሉ። ወሬ ምንሳ
ማን ነው እንደዛ የሚያደርገው? ምን አይነት ሰዎች ናቸው? ይሄንን በተመለከተ የሰሙት ነገር አለ ወይ ደግሞ ለማየት እድል አግኝ?
እንዴት ሆነው እድል ያገባሉ? ሁሉትም እኮ የስቴሽን መውጫ እንኳን አጠን ነው እንትን ያለ። ያው አንዳንድ ሰው እንግዲህ እንደ ጎጃሜ ትንሽ አንዳንድ ጓደኛ አላቸው ለነሱ ያለ ነው እንጂ ምን እንዴት ያደርጋላቸው? ያው ጉሙዞች ናቸው፣ ወጣትና የመንግስት ሰራተኛ ትላልቆች ናቸው። ሁላ ሚሰሩ
ከምን የተነሳ ነው የሚመስሉት? ምንድን ነው የሚሉት ነገር?
እኛም እኮ ግራ ገብቶናል። በቃ እንዳውጠ ሁለት አውጠው በቃ እኛ ኦሮሞን አንፈልግም ነው። ኦሮሞ አንፈልግም ቀይ የተባለ እኛ አንፈልግም።
አሁን እርስዎ ያሉበት ሁኔታ ምንድን ነው ያለው? ሌሎች አካባቢ ላይ ያሉ ሰዎችንስ?
አሁን እንደኛ ታፍነን አሁን ሽንድ እንኳን ምንወጣበታችን እኛ ገዘገር ነው መውጫችን ገና ጊዜር ነው የማያውቀን እኛ ታፍነን አሁን ያው ስለትና አሁን የሞቶች እንዳንድ እኔ አማራ ነኝ። ጎጃም የራሱ ስንጠቃካ ነው ሞት ያለ አማራ ማለት ነው። ማን ዲያር ይወጣል ማን ደም እኛ በራብና በጣም ነው አሁን ዝም ብለሙትን ያለ እኛም አሁን ከቦን በቃ አሁን እኮ ሽንት ቤት ምናምን ተቀምጭ ነው አሁን የሆነ ሚሴጅ ኮ ነው አሁን በዚህ
እየተካሄደብን ነው የሚሉትን ግድያና ፍጅት ያከናውናሉ የሚሉት የመንግስት ባለስልጣንና የጸጥታ አካላት ጭምር ነው የሚሉት። ትላንትና ሐሙስ ምሽት ሰዎች በጅምላ ሲገደሉ ውስጡ ነበርኩኝ፣ እንደ ሞተ ሰው አድፍጬ ከዛ ሲሄዱ ነው አምልጬ ወደ ወለጋ የገባሁት ያሉኝ ሰው ግድያውን ሲያከናውኑ የነበሩት በአይንም አቃቸው የጸጥታ አካላት ጭምር ናቸው ሲሉ በስም ይጠቅሳሉ። ገመቹ ባንጋ፣ በቀለ ዳኘው፣ አድማሱ ጂካራ፣ አስተዳደራቸው ደግሞ በቀለ ጨፌ፣ በአጠቃላይ ያስተዳደርና ጸጥታ ኃይል ሰዎችና ሰራተኞች ናቸው ዘምተው ሰዎቹን የገደሉት። ይህ ሰው በትላንትናው ዕለት በተጨማሪ ከቤተሰብ ውስጥ በገፍ የተገደሉ ሰዎችን ከነ ቤተሰቦቻቸውና ቁጥር እየጠቀሱም ይናገራሉ። ኦላና ሉባ ሙሉ ቤተሰብ 3 ሰው ነው የሞተው። በዳሳ ሀብቴ ከነ ሙሉ ቤተሰቦቹ 5 ሰው ነው የተገደለው። ዱሬ ኪሎ የምትባል ሴትዮ ከነ ቤተሰቦቿ ሞታለች። አዱኛ ሂርፓ ከነ ቤተሰቡ 11 ሰው ነው የተገደለው። በሺ ሀቡሼ እናት ናት፣ ከነ 8 ቤተሰብ ተገላለች። ይህ ሁሉ በአንድ ቆርቆሮ ቤት ውስጥ ነው ታሽገው የተገደሉት። ሰሞኑን በቤኒሻንጉል ጉሙዝ ያሶ ወረዳ እየተከናወነ ያለው የግድያ ዘመቻን በተመለከተ ነፍሰ ገዳዮችን የመቅጠርና ሌሎች መሰል ድርጊቶች ሲንጸባረቁ ቆይተዋል የሚሉ ሌላኛው ጉዳዩን የታዘቡ ሰው ደግሞ ይናገራሉ። ወጣቶች በቅርብ ገንዘብ ሲታደልላቸው ነበር። እነዚህ ገንዘብ የወሰዱ ሰዎች ናቸው በየቤቱ ሰው እየገደሉ ያሉት። የወረዳውን የጸጥታ ሁኔታና ነዋሪዎቹን ደህንነታቸውን ለማስከበር እየተሰራ ያለውን ጉዳይ በተመለከተ የያሶ ወረዳ ፖሊስ አዛዥ ኮማንደር ጅራታ ከበደን አናግሬያቸዋለሁ።
ያሶ ላይ ወለገኛ በጣም በጥጥም ሌላ ነገር አካል ይላል። ቁመቶ ነው እዚህ የሚያቀውጠና እዚህ የሚረብሽ
እነማን ናቸው እንደዛ የሚያደርጉት?
የሚተላለፈው ነው እዚህ ነው እዚህ የሚበጠበጥ
ምንድን ነው ያደረጉት?
እዚህ ማለት እዚህ ዜጋ ተማሪዎች መንገድ ላይ እየመጡ መንገድ ዘግቶ በኛ እንዲቆ ነው በእኛ ወረዳ በእኛ ቀበሌ
ይሄ አሁን የሚሉኝ የወነግ ታጣቂዎች ሰው አስቸገሩ ሰው ገደሉ ያሉኝ። እስቲ በሰሞን የሆነው መች ነው? ምን ላይ ነው? ማን ነው ሞተው?
እንግዲህ ያን ያለው ችግር ኮንግረስ እንግዲህ በትላንት በስቲያ ሰው እንደገደሉ ነው ላይ የሚወጣው። እኛ አሁን ደግሞ በኔ ወሰን ድንበሩ ላይ በቃ ታጠቀች የቀምጡ በቃ መውጫ ነው ጊዜ እንግዲህ እያሳስብ ነው አሁን ቤድነት ማይደረስ። ስለዚህ አሁን ዛሬና ዛሬ ሰላም አድሯል። ሰላም እንደምንዛለ
አሁን ግን የተለያዩ ማህበረሰቦች ለምሳሌ ትላንትናም የአሜሪካ ድምፅ ሬዲዮ ላይ ያቀረብናቸው ሰዎች ከአንድ ቤተሰብ 8 ሰው የተገደለበት አቶ ፈይሳ የሚባሉ ሰው ትላንት ማታም ወደ 30 የሚሆን ሰው የተለያየ እዛው ባሉበት እንደሞቱ ነው ማህበረሰቡ የሚገልጸው። እነሱ ደግሞ የሚያነሱት እዛው የጉሙዝ ነዋሪዎችና የታጠቁ የመንግስት የምናቃቸው የጸጥታ አካላት ናቸው ይላሉ። ይሄን በተመለከተ ምን ያውቃሉ?
አይ እኔ አላቅም። እሺ ያህል ከተማው ውስጥ ድርጅት ወይም ስታንድረስ የጸጥታ አካልን ይህን ነገር ሌላ ሴራ ፕሮፓጋንዳ ነው እንጂ እኛ እንደ መንግስት ያየነው ጉዳይ የለም። እዚህ ጉዳይ
ያ ሰው ለምሳሌ ጎዲሌ የሚባል ጎጥ ያውቃሉ አይደል?
ጎዲሌ ጎጥ
እዛ አካባቢ ላይ ለምሳሌ ትላንት ማታ በጅምላ ብዙ ሰው እንደተገደለና አንድ ሰው አምልጦ ከዛ እንደወጣ ነው። በጥይትም ድምጽ በሌለው መሳሪያም ጭምር ነው ሰው የተገደለው ነው የሚሉት።
ይሄ ለኔ ምንም ማረጋገጥ የለም። ለኔ አሁን ኮንትራክ ዳጋድሎም ቢሆንም ምንም ህዝቡ ነው የማረባ ማብራቱ ነው ወጣ እንጂ ምንም የሞተው የለም። ዳጋድሎ ላይ ኮንትራክ ነው ያየው ነገር የለም።
አሁን የጸጥታ ሁኔታን በተመለከተ ምንድን ነው ያለው? በአሁን በአጠቃላይ
በአጠቃላይ ባህሉን በአሁኑ ሰዓት ባለው ያሱ ዙሪያ ሰላም ነው። እንግዲህ አንዳንድ በወሳኙ አካባቢ ላይ አንዳንድ ግጭቶች፣ አንዳንድ ስጋቶች አሉ። በቃ በአጠቃላይ በዛ ላይ ከኦሮሚያ የሚወርዱ ስነት አጠገች በቃ ስጋት የሚያሳድረገ ማህበረሰብ
አይነት ስጋ ለምሳሌ ከዚህ ቀደም የቤኒሻንጉል ክልል ብሔራዊ መንግስት ከፌዴራል መንግስት ጋር በመሆን በክልሉ የታጠቁና መሽገው ስልጠና የሚወስዱ ችግር የሚፈጥሩ አሉ በሚል የተወሰኑ በቁጥጥር ስር የዋሉ ነበሩ። እንደዛ አይነት ስጋትና እንደዛ አይነት ምልክት አለ በእናንተ አካባቢ?
በእኛ አካባቢ የለም። እኛም የታጠቀ ሰው የለም። በእኛ አካባቢም ታጠቅም የለንም። ጀነራሉ በእኛ አካባቢ በእኛ ክልልም ሆነን በእኛ ዞንም እንደዚህ አይነት ታጣቂ የተታጠቀ ሰው የለም። የተያዝም የለም። አካባቢው ሰላም ነው።
የክልሉ አለመረጋጋትና ለሰው ህልፈት የክልሉ ርዕሰ መስተዳደር አቶ አሻድሊ ሐሰን ከኢቢሲ ጋር ባደረጉት ቆይታ ኦነግ ከፈተኛ ችግር እየፈጠረባቸው መሆኑን ገልጸዋል።
እዚህ አካባቢ በመህራብ ቀጠና ጋ እየተንከሳቀሰ ያለው የኦነግ አፈንጋጭ ቡድን ለሰው ህይወት መጥፋት ምክንያት የሆኑ ነው ያለው። መንገዶች በመዝጋት አስፈላጊውን የሆነ የሲባይ እርዳታ ለማድረስ መንገድ እየዘጉ ስለሆነ እዛ አካባቢ ያለው ማህበረሰብ በሙሉ በጣም ትልቅ ቅሬታ ውስጥ ነው ያለው።
የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ኦነግ ላይ ባቀረበው ስሞታ ተከትሎ የኦነግ ሊቀመንበር አቶ ዳውድ ኢብሳን አናግረናቸዋል። እሳቸውም በአካባቢው እየተባባሰ ያለው ችግር ያሁን ሳይሆን የቆየ መሆኑን የገለጹት፣ በመቀጠልም ኦነግ ምንም አይነት እንቅስቃሴና ፖለቲካዊ አላማ ቤንሻንጉል ጉሙዝ ላይ የሌለው መሆኑን ጠቅሰው ከዚህ በስተጀርባ ግን ሌሎች ነገሮች አሉ ነው የሚሉት አቶ ዳውድ።
ይህ ሁሉ ቅንጅት ከየት እንደሚመጣ አሁን ያቡን ሱዳን ውስጥ የሚደረገው ስልጠና ሱዳን ውስጥ ተደርጎ ወደዚህ የሚመጣው ከዚህ ጀርባ ደግሞ እዛ አካባቢ ያሉ ኢንቨስተሮች ከነዚህ ጋር የተያዙ ኢንቨስተሮች መኖራቸው እንዲሁ የአደባባይ ሚስጥር ነው። ይህንን ለመሸፋፈን የኦሮሞ ነጻነት ግንባር ስምና የኦሮሞ ነጻነት ሰራዊት ስም በማንሳት ብቻ ማምለት አይቻልም። ይህ ነው
ሰሞኑን በቤኒሻንጉል ጉሙዝ ያሶ ወረዳ እየተፈጸመ ነው በሚባለው የጅምላ ግድያ። የሟቾቹ መጠን ሆነ የጉዳቱ ደረጃ በግልጽ የታወቀ ነገር የለውም። ትላንትና ያናገርናቸው የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ኑሬ ቀመር ጉዳዩን ለማጣራትና የጉዳቱን ደረጃ ለማወቅ ከቤንሻንጉል ብሔራዊ ክልላዊ መንግስት ጋር ተነጋግረን እናጠናለን ሲሉ መናገራቸው ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ኢትዮጵያ ገባ። የግንባሩ ሰራዊት ከአስመራ በኢትዮጵያ አየር መንገድ አውሮፕላን ወደ ኢትዮጵያ መሄዱን የኤርትራ የማስታወቂያ ሚኒስቴር አስታውቋል። ሰለሞን አባተ ተጨማሪ ይዟል።
የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ወደ ኢትዮጵያ የገባው ትግሉን በሰላማዊ መንገድ ለመቀጠል ልክ የዛሬ ወር ጥቅምት 11 ከኢትዮጵያ መንግሥት ጋር አስመራ ላይ በገባው ውል መሠረት መሆኑን የኤርትራ የማስታወቂያ ሚኒስቴር በሻባይት የዌብ ገጹ ላይ አስፍሯል። የሻባይት ዜና እንደሚናገረው የኢትዮጵያ መንግሥት የሀገሪቱን ሕገ መንግሥት እንደሚያከብርና የኦጋዴንን ችግር ከሥረ መሠረቱ ፈትሾ ፍሬ ያለው ውይይት የሚያዘጋጅና መፍትሔ የሚያፈላልግ የጋራ ኮሚቴ እንደሚቋቋም ቃል ገብቷል። የኦብነግን ታጣቂዎች አሳፍረው ከአስመራ የተነሱት ሁለት አውሮፕላኖች ጅግጅጋ ማረፋቸውን የግንባሩ ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ዛሬ ማምሻውን ለሶማሊኛ ዝግጅት ክፍላችን ዘጋቢ ሀሩን ማሩፍ ነግረውታል።
በብዙ መቶ የሚቆጠሩ ኃይሎች በዛሬው የመጀመሪያው ዙር ገብተዋል። ጅግጅጋ ሲደርሱም በሶማሌ ክልል መንግስትና ህዝብ እንዲሁም ቀድመው እዚያ ገብተው በነበሩ የኦብነግ ባለስልጣናት የሞቀ አቀባበል ተደርጎላቸዋል።
ወደ ሰላም የተቀላቀሉትን የኦብነግ ታጣቂዎች ሰው ጅግጅጋ ላይ የተቀበላቸው ከአይሮፕላን ማረፊያው አንስቶ በመንገዶች ግራና ቀኝ ተሰልፎ እንደነበረ የገለጹት ቃል አቀባዩ ሂርሞጌ በእውኑ የሞቀና የደመቀ ነበር ብለውታል አቀባበሉን። ከኤርትራ ከገቡት ሌላ ግዙፍ ቁጥር ያለው የግንባሩ ተዋጊ ኢትዮጵያ ውስጥ በሽምቅ ውጊያ ላይ ተሰማርቶ መቆየቱንም አብዱልቃድር ሐሰን ሄርሞጌ ተናግረዋል። ኦብነግ ላለፉት 34 ዓመታት ሲፋለም መቆየቱን የተናገሩት የኦብነግ ቃል አቀባይ የጋራ ኮሚቴው ተቋቁሞ ዘላቂ መፍትሄ እስኪገኝ ትጥቅ ስለ መፍታት ጉዳይ ለመነጋገር ጊዜው ገና እንደሆነ አመልክተዋል።
ሕዝባችን ሰላም፣ ፍትህና ዲሞክራሲን ሲያገኝ የራሱን ጉዳዮች ራሱ ሲወስን የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም። ኢትዮጵያ አሁን ወደ ዲሞክራሲ እየተጓዘች በመሆኗ የክልሉ መንግሥት በሶማሌ ሕዝብ ጥቅሞችና በዲሞክራሲም ያምናል። ወደ ጦርነት የሚወስድ ችግር አይኖርም። የሶማሌ ሕዝብ ተመልሶ ይዋሃዳል። አስተዳደሩና ኦብነግ እጅ ለእጅ ይያዛሉ። ከቀድሞ መከፋፈል ወጥተናል፣ ወደ ኋላ ጥለነዋል።
ትጥቅ መፍታትን አስመልክቶ ከዚህ ቀደም አነጋግሬያቸው የነበሩት የግንባሩ የመረጃ ወይም የኢንፎርሜሽን ኃላፊ አቶ ሐሰን ሙአሊም አብዱላሂ ጉዳዩ በጊዜ ሂደት የሚወሰን እንደሆነ ነግረውኝ ነበር።
የሰላም ድርድር መስሮች አሉ ወይም ዘሬዎች አሉ እና ዝም ብሎ ጠመንጃ ማስቀመጥ ሳይሆን የነበሩትን ችግር ተናግረው አንድ ቁጥር ሁለት ተብሎ ችግሮችን የጋራ ሁኔታ መፍትሄ እንዲገኝለት ነው መጀመሪያ ዋና ዓላማዎቹ እንጂ በምዛት አስቀምጣችሁ ዲውና በሰላም ዲሩ ማለት አይደለም። ያ የተወገረው ለልነት ፍትህ፣ ዲሞክራሲና ያላቸውን መብት እንዲከበርላቸው እና የራሳቸውን ቢል በራስ እንዲወስኑ ነው እንጂ ያለቀ እንዳለም ያ ሁሉ ሲሆኑ ያለቀብን እና መጀመሪያ የነበሩትን ችግሮች የጋራ መፍትሄ መገኘት አለባቸው ነው ብለን ምላል። እንዲህ ዝም ብሎ ጠመንጃ አስቀምጦ አዲስ አበባ ሄደው እንደዛ አለ እውነታው።
ኦጋዴን ብሔራዊ ነጻነት ግንባር እና መሪዎቹ ለኢትዮጵያ ግዙፍ ከሚባሉ ሶስት የአካባቢው ስጋቶች አንዱ ናቸው ሲሉ ቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩትና በአፍሪካ ግጭቶችና መፍትሄዎቻቸው ላይ የሚሰራ ተቋም መስርተው የሚመሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ እንዲህ ሲሉ ገልጸውልኝ ነበር።
አንዱ በውጭ ስጋት በሶስት አቅጣጫ ነው ስጋት ያለው በኢትዮጵያ በኩል። አንደኛው በሶማሌ በኩል ነው። ብዙ ጊዜ አሁን ከኦብነግ የሶማሌ አክራሪ ድርጅት ዌስተርን ሶማሊያ ሊበሬሽን ፍሮንት ብሎ ከሲያድ ባሬ ጋር ሆኖ ኢትዮጵያን የወጋ ታላቋ ሶማሊያን የሚያምን ለዛ የተቋቋመ ድርጅት ነው። ይሄ ኦብነግ ከዛ የወጣ የዌስተርን ሶማሊያ ሊበሬሽን ፍሮንት ከነሱ ጋር የነበረ ድርጅት ነው። ኦብነግ ነው። ኦብነግ ለዚህ የቆመ አላማ ነው። ኢስላሚክ ኮርት የሚባለው አልሻባብን የፈጠረው የኢስላሚክ ኮርት ጋር አብሮ መንግስት ለመመስረት የሞከረ ነው። ይሄ አሁን ያለው መንግስት ሲገባ የወጣ ነው እንጂ እንደገና የኢስላሚክ ኮርት የመሰለ መንግስት ቢቋቋም ሶማሌ ውስጥ በግልጽ የሚደገፍ ነው። ስለዚህ ኦብነግ የኢትዮጵያ ጠላት ነው። መበንገጠል በአከራጅ በሁሉም አንጻር በጥንቃቄ ልና የምንገባ ነው። አንድ ስጋታችን በዛ በኩል የሚመጣ ነበር።
አሁን ግን ኦብነግ በኢትዮጵያ መንግስት ከሽብር መዝገብ ውስጥ ተፍቆ ወደ ሰላማዊ ትግል ለመግባት የተቀላቀለ ኃይል ሆኗል። ይህን እንዴት ያዩታል እርስዎ?
ይህን በግልጽ መናገር
መሳሪያ አስቀምጧል በይፋ
ስህተት ነው። እሱም ብቻ አይደለም፣ የሁሉም አቋም ሳይመረመር በግልጽ አቋማቸው ወጥተው ኢትዮጵያዊነትን ተቀብለናል ብለው ሳያምኑ ኢትዮጵያ ውስጥ እንዲገቡ ማድረግ ከመጀመር ስህተት ነው። ከገቡም በኋላ ደግሞ ኢትዮጵያ ውስጥ ገብተው የሚሰሩበት ስርዓት በደንብ ስምምነት ላይ ሳይሆን እንደ ልባቸው ኢትዮጵያ ውስጥ ፈንጭተው የራሰ እንትን የምናየውም የማናየውም ችግር እንዲፈጡ መደረጉ ትክክል አይደለም።
ይህንን ኢትዮጵያዊነትን የሚመለከት ጉዳይ ኦብነግ ሲጠየቅ የሶማሌ ህዝብ ራሱ ይወስን ነው የሚለው። ወደ አቶ ሐሰን አብዱላሂ ልመልሳችሁ። በኢትዮጵያዊነት ጥያቄ ላይ፣ በኢትዮጵያ ሉዓላዊነትና የግዛት አንድነት ጥያቄ ላይ ምንድን ነው ያለው አቋም? በዚህ ሁኔታ ውስጥ የቀደመውን ሳይሆን አሁን ባሉ የለውጥ ሁኔታዎች ውስጥ ኦብነግ ምንድን ነው የሚያስበው?
አቶ ሰለሞን በጣም ጥሩ ጥያቄ ነው። እኛ እንደምናምነው ህዝቡ የራሱን እድል የራሱ እንዲወስንና ህዝቡ ተጠይቆ እድል ተሰጥቶ ኢትዮጵያዊነን ካለ እኛም ችግርን በለም እና ህዝቡ እንድጠየቅ ህዝቡ እድል እንዲሰጠው ከአቦቶች ነበረው ወይም ብዙ ጊዜዎች በመገናኛ ዘዴዎች እንደሚፈጠሩ ብዙ ጥያቄዎች አሉ፣ ቅሬታዎች አሉ። ተጨቁነናል፣ ተገሰናል፣ ተረግጠናል፣ ፍትህ አላገኘንም ከተለያዩ ኢትዮጵያ ገዢ መሪዎች እና ህዝቡ ይህን ጥያቄዎች ስላሉ ምላሽ እንዲገኙ ነው እንጂ ህዝቡ ራሱን እድል ከራሱ ከወሰነና የኢትዮጵያ አካል እንሆናለን ብሎ ካል እኛ እንደ ድርጅት ምንም አይነት ችግር የለብን፣ እንቀበላለን ህዝቡ ከተቀበለ እና አሁን እንደሚታወቀው ፍቺ ዲሞክራሲ ይሰፈራል ብሎ የኢትዮጵያ መንግስት በተለይ አዲሱ ጠቅላይ ሚኒስትር ስለተናገሩት ብቻ ሳይሆን በተግባር ለወደፊት የሚታይበት ጉዳይ ስለሆነ ህዝባችን ደግሞ ይህንን ኢትዮጵያ ላይ የሚሰፈነው ዲሞክራሲ የተሰፈነው ህዝብና ለውጥ አንድ አካል በመሆን ችግር አላላቸው ይህን ነው እኛም ብለን ምና ነው እንጂ ህዝቡ ይገነጠል ወይም ወደን ሲገነጠል ብለን አለሞ ይሄ ፖለቲካ ደግሞ የሚያዋጣን ጉዳይ አለም እና ህዝቡ ራሱ የራሱን እድል እንዲጠየቅና የራሳቸውን እንዲወስኑ ነው ዋና አላማቸው። እና ይህንን አሁን መልስ ብኝለት ይመስለኛል አቶ ዶክተር አብይ አህመድ ይህንን አሁን የተናገሩት የተለያዩ ንግግሮች ስናዳምጥ እና ስንከታተል ትግሉ የተከታተል መስሎ ችግሩ በቀላሉ ሊፈታ ይችላል ብለን ነው ይህንን ተግባራዊ ከሆነ ነው ብለን እናምናል። እና ለወደፊቱም አብረው መኖርና ሰላም ሲሰፈን የሚደረግበት ሁኔታዎች የሰመቻች ስለሆነ ምናት ህዝቡ ራሱ ካልተረገጠ ፍቺ ካገኘ ዲሞክራሲ ካገኘ ይብሮ ትግራት የለም። ግን ህዝቡ ከጥንት ጀምሮ ስዘረ ድረስ ምንም ነት የኢትዮጵያ ስላቸው ምክንያቱም ከሰሜን ይመጡን የነበረው ጦር ህዝቡ እንዲረገጥ ሊጮቀ ነበረ። ህዝቡ ምን ማለት የኢትዮጵያነት ስሜስለ ይህ ሁኔታዎች ቁታት ያዛት ህዝቡ ህዝብ ከተሰጣቸው እና ሱ መሪ ተናገሮችን ቃላቶች ተግባራዊ ከሆኑ በፊቱ ምንም ችግር ከተፈጠሩ ህዝቡ ራሱ የራሱ ህግ ከወሰነ ያው የሚሮጥበት ምክንያት የለም። እኛ ደግሞ ህዝቡ ይህን ማድረግ አለባችሁ ብለን መስጠት አልችልም። እኛ ምንተወው ለህዝቡ ነው ምንተወው። ይህ ህዝብ ጉዳይ ስለሆነ ህዝቡ የራሱን እድል በራሱ እንዲወስን ነው ዋና አላማችን።
በዚህ አይነቱ የኦብነግና የሌሎችም ለኢትዮጵያ መንግስታዊነትና ሉዓላዊ አንድነት እውቅና የማይሰጡ ድርጅቶችን አስመልክቶ ሻለቃ ዳዊት ሲናገሩ ቀድመው ኢትዮጵያንም ኢትዮጵያዊነታቸውንም መቀበል አለባቸው ይላሉ። ሻለቃ ዳዊት የቀድሞው ዲፕሎማትና የመንግስት ባለስልጣን አሁን የግጭት ጉዳዮች ተንታኝና መፍትሄ ተቋሚ። ተነስ ግደለው ቁረጠው አጥፋ ቀጥቅጠው እስካላሉ ድረስና አማራጩ ለዚህ ህዝብ የሚያስፈልገው አማራጭ ይሄ ነው ብለው በሰላም እስካስተማሩ ድረስ ችግር አለው እንዴ? ለመግባት ኢትዮጵያዊነትን መቀበልና ለመቀበል እንደ ቅድመ ሁኔታ ማስቀመጥ አስፈልጊ ነው ብለው ያምናሉ?
እሺ፣ አሁን ለምሳሌ ኦብነግን እንውሰድ። ኦብነግን ይወሰድን እንደሆነ እስከ ትላንት ወዲያ ጽሁፋቸው ጉግል ቢደረግም ይታያል፣ በሩቱ በየቦታው ይወጣል። ኢትዮጵያ ኮሎኒያሊስት ነች፣ ኢትዮጵያ ጨቁነናለች፣ ከኢትዮጵያ ነጻ መውጣት አለብን፣ ትግላችን የነጻነት ጥያቄ ነው ብለው እስከ ትላንት ወዲያ ድረስ የሚጽፉ ኮንሲስተንትሊ ሶማሌ ነጻ ከወጣችበት ጊዜ ጀምሮ ይሄን ሲናገሩ በተግባርም ሲያሳዩ የነበሩ አገሮች ናቸው። 150,000 ወታደር የኢትዮጵያ ወታደር ሞቷል በእነሱ ወረራ ምክንያት። ከዛ ወዲያው እንኳን ሲያድ ባሬ ከወደቀ እንኳን አቋማቸው አልተለወጠም። ያ አቋም ነው ያልቻለ በአንድ ጽሁፍ ላይ ማስረጃውን ሁሉ አቅርብ ያለውኝ ከዚህ ግሩፕ ጋር አብሮ መሰለፍ ኢትዮጵያ ውስጥ እንዲገባና እንዲሰራ መፍቀድ ኮንዲሽን ያስፈልገዋል። ይሄ እኮ እነሱ ራሳቸው ኢትዮጵያዊነትን አልተቀበሉም፣ ከአፋቸው ይናገሩት እንጂ የጽሁፋቸው በሞላ የሚያሳየው ይሄንን። ስለዚህ ይሄ በኮንዲሽን ነው መግባት ያለበት። አለቅድመ ሁኔታ ሊገቡ አይችሉም፣ ኢትዮጵያ ውስጥ ኦፐሬት ማድረግ አይችሉም። ያን አቋማቸውን በግልጽ አውግዘው ኢትዮጵያውያንን ብለው ከገቡ ኦፍኮርስ ኢትዮጵያውያን ናቸው።
በእርሶ እምነት የግድ ኢትዮጵያዊነትን በቅድሚያ መቀበል አለባቸው ነው የሚሉኝ? ኢትዮጵያ ውስጥ ገብተው ለመነቃነቅ
ኢትዮጵያ አይደለሁም እኮ እነሱ ናቸው እኮ ኢትዮጵያዊ አይደለሁም ብለህ ኢትዮጵያን ስትታገል የነበርክ ኢትዮጵያ ውስጥ መግባት ትችላለህ እንዴ?
የዛሬ ወሩ የአስመራ ስምምነት የተፈረመው በኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁና በኦብነግ ሊቀመንበር አድሚራል መሐመድ ኦማን ኦስማን ነበር።
የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ @ቪያምሃሪክ በትዊተርም እንዲሁ #ጋቢናቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
Kun Radio Sagale.